Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ጦርነቱ ሊያበቃ ስለሚችልባቸው መንገዶች የሚሰነዘሩ የተለያዩ መላምቶች መኖራቸውን ይላል። መቼና እንዴት እንደሚያበቃ በእርግጠኝነት መናገር እንደማይቻለው ሁሉ ዓለምን ወዴት እየወሰደ ስለመሆኑም አንዳንዱን ፍንጭ ከመውሰድ ያለፈ የሩሲያና የዩክሬን ጦርነት አንድምታ አሁንም እያነጋገረ ነው። በእርግጠኝነት መናገር የሚቻል ነገር ቢኖር ግን በዓለም የምጣኔ ሀብት ይልቁንም ድህረ ኮቪድና በየቦታው ከተካሄዱና ከሚካሄዱ ግጭቶች ማግስት ቀድሞውንም በቋፍ በነበረው የአፍሪካ አገሮች የምጣኔ ሀብት ይዞታና ብሎም በዜጎች ሕይወት ላይ ያሳደረውና አሁንም እያሳደረ ያለው ብርቱ ጫና ነው። ሙያዊ ትንታኔ የሚሰጡን የምጣኔ ሀብት ባለሙያ እንግዳ አሉን።
ባለፈው ሳምንት የዓለም ባንክ ያደረገው ጥናት ነበር። ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብጽ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል።
ፕሮፌሰር ወርቁ አበራ ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ሙሉ ውይይታችን ዜናውን ተከትሎ ከሚቀርቡት ቅንብሮች ቀዳሚው ነው። ከ37 ዓመታት የጋዜጠኝነት ሥራና አገልግሎት በኋላ በቅርቡ ጡረታ ከወጣችው ከቀድሞ ባልደረባችን የክፍሉም ኃላፊ ነበረች ከትዝታ በላቸው ጋር የጀመርነውን ወግ ተከታይም ይዘናል። ንጉሴ አክሊሉ ከአዲስ አበባ ለምሽቱ ያቀናበረውን ዝግጅትና ከእናንተ ከአድማጮቻችን የደረሱን አስተያየቶች ይዘን ሰዓታችን ከፈቀደም በቅርቡ ለንባብ በቃ ከአንድ አዲስ መጽሐፍ ደራሲ ጋር እንወያያለን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቆን
እንደምናመሻችሁ አድማጮች፣ ከዜናዎቹ ጋር ሀብታሙ ስዩም ነኝ። በመካከለኛው አፍሪካ ሪፐብሊክ አማጽያን 10 ሰላማዊ ሰዎችን መግደላቸውን በሀገሪቱ ውስጥ ያለው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ቃል አቀባይ ተናገሩ። ግድያ የተፈጸመው ከሀገሪቱ መናገሻ ከተማ ባንጉዌ በሰሜን ምስራቅ በሚገኝ ስፍራ እንደሆነ ቃል አቀባዩ ለኤፍፒ ተናግረዋል። አንድነት ለመካከለኛው አፍሪካ ሰላም የተባለው ቡድን በምህጻሩ ዩፒሲ የታጠቁ ኃይሎች በህዝብ ዘንድ የመብት ጥሰት ፈጽመዋል፣ በኮሎቦ በተባለ መንደር ውስጥ ባለፈው ሰኞ ገድለዋል ብለዋል አብዱል አዚዝ አውድራጉ የተሰኙት ቃል አቀባይ። እኒሁ ታጣቂዎች በቀደመው ጊዜ የጸጥታ ኃይሎችን ማጥቃታቸውን ቃል አቀባዩ አክለዋል። ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። ከነዚህ ጭካኔ ተግባራት በኋላ የሰላም አስከባሪ ኃይሉ የሞሪታንያ ሰማያዊ መለዮ ለባሾችን በአስቸኳይ ወደ ስፍራው በመላክ ህዝቡን ለመጠበቅ እንደተንቀሳቀሰ አዮድራጎ ተናግረዋል። ጥቃቱን እንደፈጸመ የተነገረለት ታጣቂ ቡድን ዩፒሲ ጦር መሪ ፕሬዚደንት ፋውስቲን አርቻንግ ታውዴራን ከስልጣን ለማውረድ በጎርጎሳውያኑ 2020 የተመሠረተው የአርበኞች ቅንጅት ለለውጥ የተሰኘው የአማጺ ቡድኖች ትብብር መምሪያ ኃላፊ አሊ ዳራሳ በበኩላቸው የሰኞውን ጭፍጨፋ አውግዘዋል። እሳቸው 27 የፉላኒ ጎሳ አባላትን ጨምሮ 30 ያክል የእስልምና እምነት ተከታዮች በሩሲያ ቅጥር ተዋጊዎችና የፕሬዚደንት ቴዎድራ ክንፍ በሆነው የጸረ ባላካ ታጣቂዎች መገደላቸውን ገልጸዋል። ከዓለም ደሃ ሀገራት መካከል በሁለተኛ ደረጃ ላይ የምትገኘው የመካከለኛው አፍሪካ ሪፐብሊክ ከጎርጎዛውያኑ 2013 ጀምሮ የእርስ በርስ ጦርነት አውድማ ሆናለች። ታንዛኒያ ዝቅተኛ የሰራተኞች ክፍያ ወለልን ከፍ አደረገች። የታንዛኒያ ፕሬዚደንት ቅዳሜ ዕለት የሀገሪቱን የሰራተኞች ዝቅተኛ የክፍያ ወለል ለ25% በተጠጋ መጠን ማሳደጋቸውን ይፋ አድርገዋል። ከእሳቸው በፊት ከነበሩት አምባገነን መሪ ፖሊሲ የተለየ መሆኑ የተነገረለት ውሳኔ በሀገሪቱ ባለው የኑሮ ውድነት ምክንያት ያሉ የተቃውሞ እንቅስቃሴዎችን ተከትሎ የተደረገ ነው። ፕሬዚደንት ሳሚያ ሳሉ ሐሰን የክፍያ ወለሉን በ23.3% ከማሳደጋቸው በተጨማሪ ከ2016 የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ የመንግሥት ሠራተኞችን ደሞዝ ማሳደጋቸውን ጽሕፈት ቤታቸው አስታውቋል። ይህ የደሞዝ ጭማሪው የተደረገው የሀገሪቱን ዓመታዊ ጥቅል ምርት ገቢና እድገት የሀገር ውስጥና ዓለም አቀፍ ኢኮኖሚ አንጻር ከግምት ውስጥ ባስገባ ሁኔታ መሆኑን ፕሬዚደንቱ አስታውቀዋል። የቀድሞ የሀገሪቱ ፕሬዚደንት ጆን ማጋፉሊ በድንገት በሞት መለየታቸውን ተከትሎ ወደ ስልጣን የመጡት ፕሬዚደንት ሳሉህ ከእሳቸው በፊት ከነበሩት መሪ ፖሊሲዎች በተነጠሉ መልኩ ከተቃዋሚ ፖለቲካ ቡድኖች ጋር ተነጋግረዋል። ማጋፉሊ ያለባብሱት የነበረውን ከኮሮና ቫይረስ ወረርሽኝ ጋር የተገናኘውን አቀራረብም ቀይረዋል። ማጋፉሊ በጥቅምት 2015 ወደ ስልጣን ከመጡ በኋላ በአውሮፓውያኑ አቆጣጠር ነው የደሞዝ ጭማሪ ጥያቄዎችን ወደ ጎን በማድረግ በምትኩ ወደቦችንና የባቡር ሀዲዶችን መገንባት፣ የሀገሪቱን ብሔራዊ አየር መንገድ ማንሰራራት በመሰሉ የመሠረተ ልማት ዘመቻዎች። ዘገባው የኤፍፒ ነው። በዩናይትድ ስቴትስ ባፍሎ ኒውዮርክ አንድ ታዳጊ ወጣት በአንድ ገበያ ማዕከል ላይ በከፈተው ተኩስ በትንሹ 10 ሰዎች መገደላቸውን ፖሊስ አስታወቀ። የጥይት መከላከያ ያደረበውና ፍጅቱን በቀጥታ ሲያሰራጭ የነበረው ታዳጊ ወጣት ጥቃቱ ዘርን መሰረት ያደረገ የጽንፈኝነት ጥቃት መሆኑን ባለስልጣናት ተናግረዋል። ከተገደሉት በተጨማሪ 3 ሰዎችን አቁስሏል ወጣቱ እጁን ከመስጠቱ በፊት። የ18 ዓመቱ ነጭ ወጣት ቶፕስ ፍሬንድሊ በተባለው የገበያ አዳራሽ ውስጥ ነበር ጥቃቱን የፈጸመው። የዚህ ጥቃት ሰለቦች ነጮችና ጥቁሮች እንደሆኑ ፖሊስ ገልጸዋል። የባፍሎ ከተማ ከንቲባ ባይሮን ብራውን ድርጊቱን አንድ ማህበረሰብ ሊጋፈጠው ከሚችለው ሰቆቃ ሁሉ የከፋ ብለውታል። ፊንላንድ ኔቶን ለመቀላቀል ያላትን ፍላጎት በይፋ አስታወቀች። የሀገሪቱ ፕሬዚደንት ሳውሊ ኒኒስቶ እና የሀገሪቱ ጠቅላይ ሚኒስትር ሳና ማሪን በዛሬው ዕለት በሀገሪቱ ቤተ መንግስት እቅዱን ይፋ አድርገዋል። የዛሬው ቀን ታሪካዊ ነው ብለዋል ኒኒስቶ። አዲስ ምዕራፍ ጀመረ ሲሉም አክለዋል። ፊንላንድ 30 አባል ሀገራት ያሉትን የሰሜን አትላንቲክ ጦር ትብብር ኔቶን የመቀላቀለዋ ነገር ሩሲያ የዩክሬንን መውረር ተከትሎ ሲጠበቅ ነበረ። ስዊድንም ትብብሩን ለመቀላቀል ጥያቄ ታቀርባለች ተብሎ እየተጠበቀ ነው። 2 ክፍለ ዘመናት ያስቆጠረው የብቸኝነት የጦር ቃል ኪዳን በአዲሱ ማመልከቻዋ ይቀየራል። የሁለቱ የኖርዲክ ሀገራት ማመልከቻ በአፋጣኝ ተቀባይነት እንደሚያገኝም ተገምተዋል። ሩሲያ በበኩሏ የፊንላንድን ጥያቄ ለመበቀል በሚመስል መልኩ የኤሌክትሪክ አቅርቦትን አቋርጣለች። ፊንላንድ ከሩሲያ 10% ያህሉን ኃይል አቅርቦቷን ታገኝ ነበረ። ቱርክ በበኩሏ ፊንላንድን ኔቶን ለመቀላቀል ያቀረበችውን ጥያቄ እንደሚያሳስባት አስታውቃለች። አሁን ላይ ግን በሌሎች እድሎች ላይ በሯን መዝጋት እንደማትሻ ተናግራለች። ኢኒስቶው የቱርክ አቋም እንደማያሳስባቸው አስታውቀዋል። ዩናይትድ ስቴትስ የፊንላንድና የስዊድንን የኔቶ ማመልከቻ እንደምትደግፍ አስታውቃለች። ከሁለት ሳምንታት ወዲህ ለመጀመሪያ ጊዜ እስራኤል ከጋዛ ሰርጥ ጋር የሚያገናኛትን ብቸኛ መተላለፊያ ለፍልስጥማውያን ሰራተኞች ክፍት ማድረገዋን የሀገሪቱ መከላከያ ሚኒስትር አስታወቀ። የፍልስጥማውያን ሲቪል ነክ ጉዳይን የሚከታተለው የእስራኤል መከላከያ ሚኒስትር ክፍል በምህጻሩ ኮጋት የቀጠናው የደህንነት ሁኔታ ከተገመገመ በኋላ ለሰራተኞችና የይለፍ ወረቀት ለያዙ ፍልስጥማውያን የኤሬዝ መተላለፊያ ክፍት እንዲደረግ በዛሬው ዕለት መወሰኑን ይፋ አድርጓል። 12,000 ያክል ፍቃድ ያገኙ ፍልስጥማውያን ሰራተኞች ወደ እስራኤል ገብተው ለመስራት ይህንን መተላለፊያ ይጠቀማሉ። አድማጮች፣ ለምሽቱ ያዝንላቸው ዜናዎች እነዚህ ናቸው። ከቀሪ መሰናዶዎች ጋር አብራችሁ ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ግንቦት 7 2014 ዓ.ም የራዲዮ መጽሔት ጀመረ። ልብ ሳትሉ እንዳልቀራችሁት ትስታ ብላቸው ዛሬ በመስተንግዶ የለችም። ባለፈው ፕሮግራማችን እንዳመለከት ነው ያ ፕሮግራማችን የመጨረሻ የራዲዮ መጽሔት ተሳትፏ ነበር። ይሁንና ስለ ረዥሙ ሙያዊ የሕይወት ጉዞዋ፣ ስለ ጋዜጠኝነትና እንዲሁም በጠቅላላው ስለ ሕይወት በጀመርነው ወግ ቆየት ብሎ ታገኟታላችሁ። አድማጮች፣ አሁን ወደ ዕለቱ ዝግጅት ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ውበት መጨረሻ። ይቆጨኛል ጊዜው ድሮ ሳንገናኝ ከንቱ ያባከን ነው፣ ያልተዋወቅንበት ሳናውቅ ያጠፋ ነው። የሌለ ፍለጋ አድማስ ጠግ ይሄድ ነው አስናፍ ዳር ተጉዘን ዞረን የመጣ ነው። እልፍ እንደ ቀደም ውልብ እንደ ጠዋት ለማለዳ ፀሐይ ረፋፍዶ እንደ መውጣት ጊዜ መንገድ ሆኖ ዘመን እንደ ዘበት ተነፋፍቀን ኖረን ድንገት ተገናኘን እርሱ የፈቀደለት ይገርማል። ህይወት መስመራችን ባያገጣጥመን መኖርሽን ሳላውቅ ሳታውቂ መኖሬን ሺህ ዘመን ጠብቀን ሳናስብ ቢመጣ ድንገት ብናገኘው ዝብርቃችን ወጣ ምን መሆኑ እንኳን በቅጡ ሳይገባን ባሴት እንደሰከርን አዲስ ዓለም ገባን። ማን ይፈርድብኛል መለየት ተስኖኝ ሁሉስ ቢምታታብኝ ቅዠት ህልም ወይስውን ይልቅስ ንገሩኝ መልሱ ባያረካ ካንጀት ጠብባይልም አስረጅ ለማግኘት ይኸውቋትናለሁ መጠየቅ አይገደኝ ዛሬም ጠይቃለሁ ይገርማል። አስቀሱኝ ወዝወዙኝ ቆንጥጡኝ ባካችሁ ፈጥኜ እንድነቃ መልሱን ካወቃችሁ አስታውሱኝ ባልረሳም ንገሩኝ ደግማችሁ ህልምህ የሚጨበጥ እውነት ነው ብላችሁ አይኖችሽ ከአይኖቼ ድንገት ቢጋጠሙ የጠበቅኩት ዘመን ምክንያቱ ተገልጦ ገባኝ ቅድሙ የልብሽን ዜማ አነበብኩ ነፍስሽን የትርታሽን ስልት ማራኪ ዳንስሽን የሰከነው ቀልብሽ መንፈስሽ ነገረኝ ለሕይወትሽ ትርጉም ያገኘሽበትን ተረዳሁ በቅጽበት የምትኖሪለትን ድሮ ድሮ ያኔ ሳላይ የለየሁሽ ሳላውቅ የፈለግኩሽ ፈቅጄ የወደድኩሽ ስንት ዓለም ጠበቅኩሽ የምነት ቃልሽ ለምለም ወደር የለዋቻ መጠበቅ አበቃ እብስ ወደ ነገ ተያይዞ ጭልጥ እስከ ዓለም ዳርቻ የነገ ስዕሎች በሚል አቢር እስከ ተጻፉ ተከታታይ ግጥሞቻቸው ውበት መጨረሻ ከተሰኘች ረዘም ያለች ግጥማቸው አጠር አድርገን የወሰነውን የሳምንቷ ምርጥ ያደረግናትን የኔ የተባሉ ግጥኛችንን ግጥም በማስቀደም ዝግጅታችንን ጀምረናል። ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምናመራው። በሩሲያና በዩክሬን ጦርነት አንድምታ ዙሪያ ከምጣኔ ሀብት ባለሙያ ጋር ወደ ተደረገ ቃለ ምልልስ ፕሮፌሰር ወርቁ አበራ ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁኝ ውይይቱን እንድቀጥል ስለጋበዝከኝ አመሰግናለሁኝ አቶ አሉላ።
ከጥቂት ሳምንታት በፊት ነበር የሩሲያና የዩክሬን ግጭት እንደጀመረ ጦርነቱ በዓለም ኢኮኖሚ ላይ የማህበራዊ ህይወትም ሆነ ፖለቲካ ላይ ምን አይነት ተጽዕኖ ሊያሳድር ይችል ይሆን የሚል ወደፊት የሚታየውን ነገር ነበር ከመድረሱ በፊት እርስዎና የሙያ ሀጋሮ አቶ ገብርኤል ንጋቱን ጋብዤ የተወያያችሁት መለስ ብለን ልንጎበኘው ነው። ድንገት በተፈጠረ አጋጣሚ አቶ ገብርኤል በቀጠሯችን መሰረት በዚህ ውይይት ለመሳተፍ ለጊዜው አልቻሉም። በሚቀጥለው ውይይት ላይ እርሳቸውም እንደሚቀላቀለው ተስፋ አደርጋለሁ። እጅግ እየናረ ከመጣው የምግብ ዋጋ እስከ ነዳጅና ሌሎች ቁሳቁሶች ዋጋ እያሳደረ ያለውን ጫና ዛሬ በተግባር ያየነውን ማለት ነው። ቀደም ሲል በሐሳብ ነበርና ወደፊት ይመጣል ብለን የተወያየነው በተለይም በአፍሪካ ምጣኔ ሀብትና ፖለቲካ እንዲሁም ሁለንተናዊ ማህበራዊ ህይወት ላይ ያለውን ተጽዕኖ ለመመልከት ከዓለም አቀፉ ይዞታው ብንጀምር ምን ታዘቡ? ከተጀመረ ሶስተኛ ወሩ እየተቃረበ ያለ ጦርነት ነው። ምን አይነት ሁኔታዎች ይመለከታሉ ፕሮፌሰር ወርቁ?
እሺ፣ አመሰግናለሁኝ። ጦርነቱ በተጀመረ አካባቢ ያነሳናቸው አንዳንድ ሊመጡ የሚችሉ የኢኮኖሚ ችግሮች ነበሩ። እነሱን አይተናል እና ዋናውም የዋጋ ግሽበት ነው። በተለይም የነዳጅ ዘይት ዋጋ መጨመር፣ የምግብ ዋጋ መጨመር ከፍተኛ ችግር እየፈጠረ ነው እና እዚህ ላይ እንግዲህ በዓለም ደረጃ ስንመለከተው ጦርነቱ ያደረገው ውጤት ምንድን ነው? በዋጋው መጨመር ላይ አስተዋጽኦ አድርጓል። መገንዘብ ያለብን እንግዲህ ግዥበቱን ጦርነቱ አልፈጠረም፣ ቀደም ብሎ ግዥበቱን ነበር እና ጦርነቱ የዋጋውን ግዥበት አባብሶታል እና ጦርነቱ ያስከተለውን የኢኮኖሚ ችግር ስንመለከት መገንዘብ ያለብን ምንድን ነው? በይበልጥ ሁሉም ሀገር እኩል ተጎድቷል ለማለት አንችልም። የበለጠ የተጎዱት ሀገሮች እነማን ናቸው ብንል ከኢኮኖሚ አንጻር ማለት ነው ለዩክሬን እና ለሩሲያ የሚቀርቡ ሀገሮች በይበልጥ እየተጎዱ ናቸው። ምክንያቱም ያላቸው ኢኮኖሚ ስስር ከፍተኛ በመሆኑ ከዛ እንግዲህ የተጎዱ ሀገሮችን ስንመለከት እርግጥ የዋጋ ግሽበት ቅድም እንዳልነው ጠቅላላው ዓለምን ነክቶታል። ሆኖም በይበልጥ የተጎዱት ታዳጊ ሀገሮች ናቸው። ታዳጊ ሀገሮች በተለይም የምግብ ዋጋ መጨመር ብዙዎቹን ሀገሮች የኢኮኖሚ ችግራቸውን አባብሶታል እና ይሄም የሆነበት ምክንያት ምንድን ነው ብንል በሀገር ደረጃ በግለሰብም በቤተሰብ ደረጃ ስንመለከት ገቢያቸው መጠነኛ የሆኑ ግለሰቦች እና ቤተሰቦች ሀገሮች በርከት ያለው ወጪያቸውን የሚያወጡት ምግብ ላይ ነው። ስለዚህ የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ክፍያቸው ወጫቸው ይጨምራል ማለት ነው እና ወጫቸው በሚጨምርበት ጊዜ ሌላ እቃዎችና አገልግሎቶችን የመግዛት ችሎታቸው በጣም ይቀንሳል ማለት ነው እና እንግዲህ ይሄንን በግል ደረጃ ስንመለከተው ግለሰቦችና ቤተሰቦች የሚያጋጥማቸው ዋናው ችግር ነው ማለት ነው። ከዚህ ጋር እንግዲህ ተያይዞ ደግሞ መንግስቶች ለምሳሌ የኢትዮጵያ መንግስት ብንመለከት ወይም የግብፅን መንግስት ብንመለከት ለምግብ ድጎማ ያደርጋል። የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ድጎማቸውም ይጨምራል ማለት ነው እና ስለዚህ እንግዲህ ይሄ ደግሞ ራሱን የኢኮኖሚ ችግርን ያመጣል። የድጎማው መጨመር ምክንያት ያላቸው የበጀት ሚዛን ይቃወሳል። ከውጭ የሚያመጡት እቃ ዋጋ ይጨምራል። ስለዚህ የውጭ ሚዛን ሂሳባቸው የተቃወሰ ይሆናል። ከዚህም ጋር እንግዲህ ተያይዞ ምንድን ነው ምግብና ዘይት ላይ ከፍተኛ ወጪ ስለሚያወጡ ለሌሎች እቅዶች ያላቸው በጀት በዛው መጠን ይቀንሳል።
ፕሮፌሰር ወርቁ፣ ይህን መሰል የበጀት ሽግሽግ ወይም ደግሞ ቀደም ሲል የተያዙ እቅዶች እስከ ማሰረዝ የደረሰበትን አንዳንድ ምሳሌዎች ቢጠቅሱልን።
እሺ፣ ለምሳሌ እንደተረዳሁት የናይጄሪያ መንግስት ከፍተኛ የሆነ የብረታ ብረት ፋብሪካ ለመስራት እቅድ ነበረው። ነገር ግን አሁን በዚህ በዋጋው ግሽበት ምክንያት ያንን ፕሮጀክት ግብር ላይ ያዋል አልቻለም። እንደዚሁ ዛምቢያ የፖታሽ ምርት ለማምረት እቅድ ነበራቸው። ሆኖም በዚሁ በበጀት ቀውስ ምክንያት ያካሄዱት አልቻሉ። በዋጋው ግሽበት ምክንያት የምናየው ችግር ጊዜያዊ ሳይሆን ዘለቅታዊም የሆነ ውጤት ሊያመጣ እንደሚችል በርከት ያሉ መረጃዎች አሉ።
መልካም ፕሮፌሰር ወርቁ፣ እንግዲህ በዓለም አቀፍ ደረጃ ያለውን ገጽታ በደምሳሳው በአፍሪካ ሀገራት በቅድ የያዟቸውን ስራዎች ሁሉ እስከ ማስጣል ድረስ ዘለቄታ ያለው ጉዳት ሊያስከትል እንደሚችል አስረድተዋል። እስኪ ገፋ አድርገን እንመልከት። ሰው ራሱ በዕለት ተዕለት ህይወት በየቀኑ የሚያየውን ነገር ነው የምንመለከተው። በኑሯቸው የሚታይ ስለሆነ በሀሳብ ያለ አይደለም። ዛሬ ያን ደረጃ አልፏልና የብዙ ሺዎችን ህይወት ካጠፋ፣ የሀገርን ምጣኔ ሀብት ካደቀቀ እና ሚሊዮኖችን ከቀዬ ካፈናቀለ ጦርነት በአመታት ውስጥ ታይቶ የማያውቅ ከፍተኛ ድርቅና ረሃብ አስከትሏል እስከተባለው ድረስ እንደ ኢትዮጵያ ባሉ በተደራረቡ ፈተናዎች የተወጠረች ሀገር ምን ሊያስከትል እንደሚችል መገመት የሚያስቸግር ይመስለኛል። መጠኑ እጅግ የከፋ ነውና፣ ነገር ግን በእርሶ አይን ኢትዮጵያንም እንደ ምሳሌ አድርጎ ለአድማጮቻችን ቅርብ ማድረግ እንችላለን? መረጃዎች የወጡ የታዩም ካሉ ሌሎችም የአፍሪካ ሀገሮችም የሰውንም ህይወት በቀጥታ በማያወላዳ መልኩ ጦርነቱ ከመጀመሩ በፊት በቋፍ የነበሩ ሀገሮች ዛሬ ጦርነቱ ከተጀመረ በኋላ የት ይሆኑ? ወዴትስ እያመራ ይሆን? ምን አይነት ቀውስስ ያስከትል ይሆን የሚለውን ስጋት ጨምረው።
እሺ፣ እንግዲህ ምንድነው መቼስ ሙሉ በሙሉ ለመተንበይ ያስቸግራል እና ያለንም መረጃ በሲሙሌሽን ላይ የተመሰረተ ነው። ምክንያቱም ጦርነቱ ገና በመካሄድ ላይ ነው ያለው። የአፍሪካ መንግስታትም ያላቸውን መረጃ ሙሉ በሙሉ አልሰበሰቡም እና ቅድም እንዳልኩት እንግዲህ አንድ ጥሩ መረጃ ሆኖ ሊቀርብ የሚችለው ምንድን ነው ባለፈው ሳ ሳምንት የዓለም ባንክ ያደረገው ጥናት ነበር እና ዋናው ዓላማ የምግብ ዋጋ መጨመር በታዳጊ ሀገሮች ላይ ሊያስከትል የሚችለው ችግር ምንድን ነው የሚለውን ጥያቄ ለመመለስ ተመርማሪዎቹ ሞክረዋል እና በዚህ ይህን ጥያቄ ለመመለስ 53 ሀገሮች መርጠዋል። ከዚህ ውስጥ በርከት ያሉ የአፍሪካ ሀገሮችም አሉ። የደረሱበት ድምዳሜ ምንድን ነው? ከ53 ሀገሮች ውስጥ 43ቱ ከፍተኛ የኢኮኖሚ ቀውስ እንደሚያጋጥማቸው ይናገራል። ይሄ ማለት ምንድነው? ቀድም እንዳልኩት መጠነኛ ገቢ ያላቸው ግለሰቦችና ቤተሰቦች የበለጠ ይቸገራሉ ከሌላውም ህብረተሰብ ማለት ነው። እና የምግብ ምክንያት ምንድነው? በርከት ያለው ወጪ ምግብ ላይ ስለሚሆን ነው። በግለሰብ ደረጃና በቤተሰብ ደረጃ ያን አይነት ችግር ያጋጥማቸዋል። ደሞዛቸው የመግዛት ችሎታው በጣም ቀንሷል። ስለዚህ የኑሮ ደረጃቸው በጣም እየቀነሰ ነው ማለት ነው። በዛው አንጻር ደግሞ ቀድም እንዳልኩት መንግስት ሊሰራ የሚችለውን ስራ አገልግሎት ለምሳሌ ትምህርት፣ ጤንነትን በሚመለከት ኢንፍራስትራክቸር ኢንቨስትመንት በሚመለከት ለማድረግ የሚችለውን ያህል ያደረግ አይችልም። ስለዚህ ዘለቄታዊ የሆነ ችግር ሊፈጥር ይችላል ማለት ነው። እና በዓለም ባንክ ጥናት መሰረት ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ እነማን ናቸው ብለን ስንጠይቅ ጥናቱ የሚያሳየው ምንድን ነው? በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብጽ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል። እዚህ ላይ እንግዲህ አዳማጮች ትንሽ ግራ ሊገባቸው የሚችሉ እንዴት ግብጽን የመሰለ ሀገር ወይም ደቡብ አፍሪካን የመሰለ ሀገር መካከለኛ ገቢ ላይ ያሉ ሀገሮች ከኢትዮጵያ እና ከናይጄሪያ ከኬንያ የበለጠ የሚጎዱበት ምክንያት ምንድን ነው የሚል ጥያቄ ሊያነሱ ይችላሉ። ተገቢ ጥያቄ ነው። ይህም የሆነበት ምክንያት ምንድን ነው? እነዚህ ሀገሮች የምዕራባውያን የምግብ ባህል የሚከተሉ አይነት ሀገሮች ናቸው። ማለትም ዳቦና ፓስታ የሚበሉ ሀገሮች ናቸው። በዛ ምክንያት የስንዴ ዋጋ በሚጨምርበት ጊዜ የኑሮ ደረጃቸውም በጣም ዝቅ ሊል ይችላል።
ሌላ የምግብ አማራጭ በስፋት የማይዘወተርበት እያሉ ነው። ዋና ምግባቸው አድርገውት ስንዴ ነው።
ትክክል ነው። የሆነ ትክክል ነው። እና ያ እንግዲህ ጥሩ ምሳሌ ነው ማለት ነው። ስለዚህ ምንድን ነው ለምሳሌ መፍትሄ ይፈለግ በሚባልበት ጊዜ ይሄ የምዕራባውያንን የአመጋገብ ባህል ከዛ በተቻለ መጠን አፍሪካኖች ነፃ መውጣት እንዳለባቸው ያሳየናል። እና የባህል ምግብ ሊጠቀሙ ይገባል። ልክ ኢትዮጵያ ውስጥ እንጀራ፣ በቆሎ እንደምንበላው በተለይም ደግሞ እንሰት ጥሩ የሆነ የምግብ ዋጋ አለው። እነዚህን የመሳሰሉት ነገሮች ላይ አፍሪካኖች ትኩረት ማድረግ እንደሚገባቸው ትምህርት ይሰጠናል።
መልካም። ፕሮፌሰር ወርቁ የኢትዮጵያን አስመልክቶ የሚታየውን ኑሮ ውድነት ተደራራቢ ችግሮችን ጨምሮ በዚህ ሰዓት የደረሰ ምልከት ለማድረግ የሚያስችል መረጃ ካለ፣ የጦርነቱን አዝማሚያ አስመልክቶ በዓለም አቀፍ ደረጃ ከወዲሁ ሊታዩ የሚችሉ ሁኔታዎች ያሉበትን ሰፋ ባለው የሙያ አጋሮችን ባካተተው ውይይታችን እንመለከታለን። ለአሁኑ ግን የኢትዮጵያን ባጭሩ ምልከት ቢያደርጉ።
ኢትዮጵያን በሚመለከት የዋጋው ግሽበቱ አስተዋጽኦ አድርጓል እና የኢትዮጵያ መንግስት ሴንትራል ስታቲስቲካል ኤጀንሲ ባወጣው መረጃ መሰረት የዋጋው ግሽበት የዛሬ አመት አካባቢ ፈረንጆች አቆጣጠር ኤፕሪል 2021 20% ያህል ነበር። አሁን የዋጋው ግሽበት ጨምሮ 36% ያህል 37% ሆኗል። ነገር ግን የምግብ ዋጋውን መጨመር ግሽበት ስንመለከት የዛሬ አመት 20% ያህል ነበረ፣ ዛሬ ወደ 43% ያህል ጨምሯል። እና እንግዲህ ይሄ የሚያሳየን ምንድን ነው? ጦርነቱ በቀጥታ በኢትዮጵያ ሕዝብ ላይ ያስከተለውን የኢኮኖሚ ቀውስ በመጠኑም ቢሆን ያሳየናል ማለት ነው። እና እንግዲህ ወደፊት ስንወያይ እነዚህ ነጥቦች ቀረብ ብለን እንመለከታለን።
ፕሮፌሰር ወርቆ የሚታየውን ገጽታ ይበልጡንም ደግሞ በአፍሪቃና እንደ ኢትዮጵያ ባሉ ሀገሮች ውስጥ እያሳደረ ያለውን ተጽዕኖ ተመልክተዋል። በሂደት ላይ ያለ ጦርነት እንደመሆኑ ተከታታይ ውይይቶችንም መጋበዙ አልቀረም። ይልቁንም ደግሞ የሚፈራውንና ወደፊት ሊቀጥል የሚችለውን በሚመለከት ሰፋ ያለ ውይይት በጥቂት ቀናት ውስጥ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ስለጋበዝከኝ አቶ አሉላ አመሰግናለሁ።
marshet marolala yalane malimane yanchingala mariye marshet marolala yalane malimane yanchingala
አድማጮች አሁን የናንተ መልእክቶች ከሚሰሙበት ሰዓት ላይ ደርሰናል። በኢሜይል ነው የተላኩት። እናስጥልኛ ሉላ ሲሉ እንደረድራሉ። የቀደመውን ዝግጅታችንን የተከታተሉ አድማጫችን ካሳሁን ይበልጣል ከዚሁ ከቨርጂኒያ ዝግጅቱ በተላለፈለት ባደረሱን የኢሜይል መልእክታቸው ትዝታ የአሜሪካ ድምጽን በጥረት አመልክቋን በራዲዮ መጽሔት ዝግጅት ሲሰማ መጀመሪያ እንደመደንገጥ ብዬ ነበር። በኋላ ግን ይህን ያህል ዘመን በብቃት አገልግሎ በክብር መሰናበት መታደል መሆኑን አስቤ ተጽናናው። ትዝታን በድምፅ የማውቃት በሥራ ዘመኗ ልክ ነው። ደርባባ ድምጿ የጣቢያው ውበት ስለነበረ ምንጊዜም ለዛው አይረሳኝም። በአካልም አንድ ጊዜ አግኝቻት ነበር ሲሉ ይቀጥላሉ አድማጫችን ካሳሁን። ከስድስት ወይም ከሰባት ዓመት በፊት ይመስለኛል በአንድ መድረክ በኢትዮጵያ ምርጫ ጉዳይ ላይ አጭር ነገር አቅርቤ ነበር። ከመድረክ እንደወረድኩም መጣ አድናቆቷን ለመግለጽና ለማበረታታት የቀደማት ሰው አልነበረም። ፈውነቱ ለሰው ክብር መስጠት የምታውቅ ትሁት ባለሙያ ናት። ቀሪው ዘመን ድረፍቱ የተድላ ወይም ለአዲስ ተልእኮ አዲስ ምዕራፍ መክፈቻ እንዲሆንልሽ እመኛለሁ። በመጨረሻም የአገልግሎት ዘመናችሁን በመፈጸም የምትሰናበቱ ባለሙያዎች ያካበታችሁት ልምድና እውቀት ለሀገር ሀብት ስለሆነ ሰብሰብ ብላችሁ በበጎ አድራጎትም ሆነ ሌላ ማህበራዊ ጉዳይ ወገኖቻችሁም መደገፍ በምትችሉበት መንገድ ላይ እንድትመክሩ አደራ ብል ደስ ይለኛል። ዛሬም ወገን ይፈልጋችኋልና ካሳሁን ይበልጣል አስተያየታቸውን ቋጭው። ሰላም የአሜሪካ ድምጽ ባልደረቦች አሉን ደግሞ ደረጀ ገብረ መስቀል ናቸው ከአዲስ አበባ። አንጋፋ ጋዜጠኛ ትዝታ በላቸው ቪኦኤን እንደምትለቅ ሲሰማ በጣም ነው የደነገጥኩት። ትዝታ በጋዜጠኝነት ሙያ ዘርፍ ለአመታት የሚታወስ አሻራ ያሳረፈች ድንቅ ሙያተኛ ነች ሲሉ ይቀጥላሉ የአዲስ አበባው አድማጫችን ደረጀ በኢሜይል ባደረሱን መልእክታቸው። የአሜሪካ ድምጽ ሲነሳ ትዝታ አብራት ትታወሳለች። ርዕስ የምትመርጥበት ክርክሮችን የምትመራበት አኳኋንና የራሷ አቀራረብ ስልት በአድማጭ አእምሮ ለረጅም ጊዜ የሚታወስ ብዙ ጋዜጠኞች በአብነት የሚወስዱት ነው። ትዝታ በላቸው ሌላው መለያ ባህሪዋ በተለይ ኢትዮጵያ ውስጥ በየጊዜው በሚከሰቱ አስቸጋሪ ሁኔታዎች እጅግ እንደምታዝን ለመገመት የሚቻል ቢሆንም ይህ የሐዘን ስሜት የጋዜጠኝነት ሙያዋን እንዳያዛባ የምታደርገው ጥንቃቄና የምትከተለው ስልት ብዙዎቹ የሚዲያ ሰዎች ለመፈጸም የሚቸገሩበት ነው። ደረጀ ይቀጥላሉ። ዝታ የአሜሪካ ድምፅ ስራዋን ብታቆምም በተለምዶ ጡረታ የሚባል ከስራ የመገለል ልማድ እንደማይመለከታት ግን እገምታለሁ። ለዘመናት ባካበተችው ሰፊ ልምድም በሚዲያ ዘርፍም ሆነ ለህብረተሰቡ በሚጠቅሙ ሌሎች መስኮች ከፍተኛ አስተዋጽኦ እንደምታበረክት አምናለሁ። ለትዝታ መልካሙን ሁሉ እመኛለሁ። የአሜሪካ ድምፅ የዘወትር አድማጭ ደረጀ ገብረ መስቀል ከሸገር ሲሉም አስተያየታቸውን ቋጭተዋል። ደረጀ አድማጮች ቀሪውን አስተያየቶች ወደ ኋላ እናቆይና አሁን ከትዝታ ጋር ወደ ጀመርነው ውይይት እንመለስ። በቀደመው ፕሮግራማችን ልባት ካደረግንበት ነው የምንደረደረው። ፕሮግራሞች አንድ ሁለቴ በኮቪድ ዘመንም በግጭቱም ውስጥ የመሞከር እድል ነበረና አንቺ የምትሳተፊበት ጋዜጠኞች ጠረጴዛ ዙሪያ ውይይት ላይ ጨረፍ ያደረግነው ይመስለኛል። ጠዋት ስትነሺ ዓለም ዙሪያ ያለውን ዜና ስታሰባስቢ ከባድ ሁኔታ ነው የሚገጥመሽ። በተለይ ሰዎች የሚያልቁበት ሁኔታ እየበዛ ሲሄድ
ልክ ነው።
ተረኛው ኤዲተር ወይም አዘጋጅ ሆንኩበትን ጊዜ ሳስታውስ የሆነ ሰዓት ላይ ሀሳቡን ቶሎ ሰብስበሽ አግኝተሽ እሱን እያሰብሽ ሰውነትሽን ልትታጠቢ ወደ ሻወር ትገቢያለሽ። አእምሮሽ እየሰራ ነው ሁሉንም ደቂቃ። የሆነ ሰዓት ላይ ግን የሚቀጥለውን 30 ደቂቃ ከዛ ጭንቀት ነፃ ማድረግ ስፈልግ አገኘች ራሴን። ምክንያቱም ሁሉ ከስሜቱ ከጉዳቱ ከቁስለቱ በላይ መሆንም ብትፈልጊ ሰውነሽና ያምሻል። ምን ይመስላል ያንቺ የግል ስሜትሽን እውነተኛ እዛ ቦታ የሚወስድሽን ስሜት እስኪያጋሪ?
በተለይ ኢትዮጵያዊ ሆነ ስለ ኢትዮጵያ ከውጭ ስትዘግብ ከባድ ነው። በተለይም ደግሞ እንደኔ እግዚአብሔር ይመስገን እድሉ ሲኖርህ አገርም ሄደህ የህዝብ ጉዳት፣ ድህነት፣ ርዛት ማየት ስትችል እንደገና ደግሞ ተመልሰህ ምናልባትም ደግሞ ትንሽ መረጋጋት ስታይ በእኛ ዘመን ኢትዮጵያ ፋታ አግኝታ ፋታ ይላት አገሪቱ እና አገር ማለት ህዝብ ነው። ህዝቡ ፋታ ኖሮ ታያቀ እሱ በጣም አንጀትህን ይበላሃል። ምክንያቱም ደግሞ በትንሽ ነገር ነው ሊታለፍ በሚችል ትልቅ ጦርነት ውስጥ እየተገባ አገሪቱ ደግሞ ልክ እንደሚያድግ ጻናት ሁሉ ጊዜ ተወት ስታረጋት ቡቡ ትላለች ታንሰራራለች። ለማንኛውም ስሜትህ ወደዛ ይሄዳል ሁሉ ጊዜ። ምን አይነት ለምሳሌ እኔ አሁን ሙያዬን መለስ ብዬ በገመግም እዚህ ቤት የአሜሪካ ድምጽ ራዲዮ ውስጥ ስለምን ዘገባችሁ ብትል 99% ስለ ረሃብ፣ ስለ ጦርነት፣ ስለ አለመግባባት፣ ስለ ፖለቲካ ፓርቲዎች ጥል፣ ስለ ሴቶች፣ ስለ እርዛት፣ ስለ መፈናቀል፣ ስለ ስደት ማአት አመት ነው። ከደርግ ይጀምራል፣ ኢህአዴግ ይመጣል። ኢህአዴግ ሲመጣ ትንሽ ረጋ ብሎ ነበር። ደና ጋዜጠኞች ማገር ውስጥ ትንሽ በነጻነት መስራት ጀምሮ ነበር። ከምርጫ 97 በኋላ እንደገና ከዛ እንደዚሁ እየባሰ ሄዶ አሁን ኢህአዴግ የሚባለው ኃይል ደግሞ ዞሩ ሲል ጠቅላይ ሚኒስትር አብይ ሲመጡ የመጀመሪያ አንድ አመት ሁለት አመት በቃ የነበረውን የህዝብ ደስታና ዩፎሪያ ታል። ከዛ እንደገና ጦርነቱ መጣ እና ቮይስ ኦፍ አሜሪካም ሲባል እንግዲህ በብዛት የዘገበው እሱን ነው ማለት ነው። ስለ ስደት፣ ስለ ድርቅ፣ ስለ
ፋታ የለም ብለሻል።
ፋታ የላት አገሪቱ፣ ፋታ የላት ህዝቡ፣ ፋታ አይኖርም እስካላለ ድረስ አሁንም ፋታ አይኖረውም ለምንድን ነው የሚል ነገር። አሁን ቅድም ያልከው ደግሞ ወደ ሌላ ልውሰድህ እንጂ አሁን ይሄ ኢትዮጵያ ብቻ ሳይሆን በምዕራቡም ዓለም ቢሆን የሚያወዛግበው ይሄ ኃላፊነት የጎደለው የማህበራዊ መገናኛ ብዙሃን ዘገባ እሱ ወዴት አገራችንን እንደሚወስድም እኔ አላውቅም። ዓለምንም ወዴት እየወሰደ እንደሆነ ሪሊ የሚያሳስብ ነገር ነው።
የሚያሳስብ ነው። በታላቅ አገሮች በሚባሉት እንደ ዩናይትድ ስቴትስ ባሉ የዘመን የጠገበ ዲሞክራሲ አደጋ ላይ የወደቀበት ጊዜ ነው እና እንደኛ ግጭት የበረከተበት ዓለም ምን ሊሆን እንደሚችል መገመት የሚያዳግት ይመስለኛል። ትዝታ፣ እንደው ራዲዮ መጽሔት ላይም ነው የሚቀርበው ስራችንም የሚበልጥን አንቺ እንደነገርሽው የችግር ነገር ዘገባ ቢበዛም ፋታም መውሰድም ቀለል ያለውም ነገር ይኖራልና ትንሽ ደግሞ መንገዱን ልቀየርና ዘና የሚያደርጉ በተለየ ሁኔታ ውስጥ የሚታወሱ ነገሮችንም መመልከት እንሞክር። የኢትዮጵያ ነገር ይብዛው እንጂ ዋናው አድማጫችን ቀድም እንዳልነው ኢትዮጵያውያን ይሁኑ ባለም ዙሪያ በያሉበት የአሜሪካን ፖለቲካ እንዘግባለን። አሜሪካ ውስጥ የሚካሄዱ እንቅስቃሴዎችን እንዘግባለን። በብዙ ዘመናት ውስጥ ከአሜሪካ ሙዚቃ ዝግጅት ሂት ፓሬድን የእናንተ ዘመን ይቀርቡ የነበሩትን አውቃለሁ። በዚህ ሀገር አነጋገር የደስታ የሚባሉ ነገሮች ሁሌም ጭንቀት ብቻ አይደለምና ከዘገባ በኋላ ሊሆን ይችላል፣ ረጅም ብዙ ውጥረት ካለበት ስራ በኋላ የፎይታ ስሜት ሲፈጠር ሊሆን ይችላል፣ አብሮ በመሆን የሚደረግ የትኞቹ ጎልቶ ይታይሻል?
ብዙ ነገር ነው። እኔ እንደገና አሁንም ወደ አድማጭ ነው መመልስ። ምንድን ነው የአድማጭ ፍቅር? በጣም ኃይል የሚሰጥህ ለስራ እንድትጎለብት የሚያደርግህ ነገር ነው። በፊት በጣም ብዙ ደብዳቤዎች እናገኛለን፣ የፍቅር ደብዳቤ ሳይቀር በጣም ብዙ ደብዳቤዎች እናገኛለን። ሰው በጣም ፕሮግራሙን ይከታተላል። ካልመሰለው በደንብ ይተቸናል፣ ትችቱን መልሰን እናሰማዋለን። ጥሩ ነው ካለም ምስጋናውንም እናሰማዋለን። እሱ አለ። ከአድማጭ ፍቅር ቀጥሎ እንዳልከው ፕሮግራሞችንም ለምሳሌ አሜሪካን ውስጥም ተዘዋውረን የአሜሪካን ባህል ወይንም ልዩ ልዩ ማህበረሰቦች ኢንዲጂነስ የሚባሉ ማህበረሰቦች ለምሳሌ አሁን ወደ ኔቲቭ አሜሪካን ማህበረሰብ ተልኬ ፕሮግራም ሰርቼ አቃለሁ። ስለ ኑሯቸው፣ ስለ የእለት እለት ኑሯቸውና ዘይቤያቸው እንዲህ አይነት ነገር ትምህርት የምታገኝበት ነገሮች አሉ። እንዳልከው የሙዚቃ አዘጋጅ ነበርኩኝ፣ ወጣት ስለነበርኩኝ እኔም እከታተላቸዋለሁ እነኚህ ሙዚቃዎች በተለይ በ80ዎቹ አመታት ውስጥ እና በ1970ዎቹ መጨረሻ 80ዎቹ ሂት ፓሬድ ሰራ ነበርና ለኔ በጣም በቃ በጣም ጥሩ። ግን አሁን ይገርማል ሙዚቃም ተለውጧል እና ልጄን ነው ብዙ ጊዜ ምንድነው የሚለው ይሄ እና ምንም ነገር አይለወጥ ለማለት አይደለም። ብዙ ነገሮች ይለወጣሉ። ነገር ግን ልክ ነህ፣ ሁሉ ነገር ጨለማ አልነበረም። ጥሩ ነገሮችም ሰርተናል። ራሱ ሄደህ ስለ ፖሊዮ፣ ስለ ኤችአይቪ ኤድስ ዘመቻ፣ ጤና ጉዳዮች ልትዘግብ ስትሄድ በጣም ብዙ ደስታን ተጎናጽፈ የምትመለስበት ሁኔታ ነው። ከኢትዮጵያም ቢሆን
እንግዲህ ጋዜጠኝነት የሚመለከቱ የቀሩኝ የተወሰኑ ጥያቄዎች አሉ። እሱን ቆም አድርጌ ደግሞ ወደ ህይወት ለመለሰ የህይወትሽ ትልቁ አካል ስለሆነ ጋዜጠኝነት እንደጋግመን እናወራ እንጂ ህይወት የሚባለውም ነገር አለ። በደስታም በፈተናም የሚታወሱ ጊዜ ውስጥ ታልፊያለሽ። እንደ ሰው ጋዜጠኝነት ለዛ እንዳትጋለጭ አያረግሽም። እንደ ሰው ትጋለጫለሽ፣ ሁሉም ፈተና ይጠብቅሻል። ና ትልቁ ጊዜሽ የቱ ነበር? በጣም ጥሩ ጊዜ የምትይው በህይወትሽ ወደኋላ መለስ ብለሽ ስታስታውሺ የደስታ ጊዜሽ አድርገሽ የምትወስጂው የፈተናሽ ጊዜስ?
ማንንም እናት ስትጠይቅ በግል ትልቁ ጊዜሽ መቼ ነው ብትላት ብዙዎቹ ለማለት ይቻላል ልጆቼን ስወልድ ነው። ትልቅ ነገር ነው። የመጀመሪያ ልጄን አሁን የለኝም እሱን ስወልድ በጣም ፈልጌው ነው ይወል እና ልጅ ሁሉ ቆንጆ ነው። ነገር ግን በቃ እንዴ በጣም የሚያምር እግዚአብሔር የሰጠኝ ትልቅ ምን ያህል ሰውን ማፍቀር እንደምችል በሱ ነው የተማርኩ እና እሱ የደስታ ጊዜ ነው። ከዛ ሁለተኛው ልጅ የተወለደ ሰዎች ሁሉ ጊዜ ይስቁብኛል። ወንድ ነው ስባል ደዛኛው አርጌ ልወደው ይችላል እንዴ? ይሄን ሁለተኛው ሴት ነበር የፈለኩት። ነገር ግን አሁን ያለኝ ሁለተኛው ልጄ ከኔ የማይለየው ቤቱ ሌላ ጋ ነው፣ ግን ከኔ አይለይም። እሱ እንደ ሴት ልጄም እንደ ወንድ ልጄም ነው እና እግዚአብሔር በልጆቼ ስለባረከኝ በጣም ነው የማመሰግነው እግዚአብሔርን። እሱ ነው ትልቁ ጊዜ ለእኔ በህይወቴ። የመከራዬ ጊዜ ደግሞ ረጅም የመከራ ዘመን ነበረ፣ አንድ 15 ዓመት። ነገር ግን ስራዬን አላስተጓጎለኝም። ሰው ይገርመው ነበረ፣ እንዴት አርገሽ ነው የምትሰሪው? ይለይ ነበር። ነገር ግን የሚገርም ነገር ቦታ ቦታ ነበርኝ። ከዚህ ሰውጣ ዋናው ችግሬ እኔ ልጄ ታመመበትና ልጄን ያስታመምኩበት 15 አመት በጣም ከባድ ጊዜ ነበር።
ዛሬ በህይወት የሌለው
ልጅ እና እንደዛም ሆኖ በቃ እግዚአብሔር ይመስገን ማለት ነው።
ጠንካራ እናትም ጠንካራ የሙያ ሰውም መሆን ትልቅ ፈተና ነው።
ሆናለሁ ብዬ አስቤበት ሳይሆን እግዚአብሔር ቸርነት።
ትዝታ፣ ወደ ኋላ መለስ ብለሽ ስታይ በህይወትም በስራም እንዲህ ቢሆን በዚህ መንገድ አይቼው ቢሆን ማለታችን አይቀርም። በየትኛውም ሊሆን ይችላል በስራሽም። እንደው ይህን በተለየ መንገድ አየው ነበር የምትይው? ከስራ ጋር የተገናኘ ሊሆን ይችላል፣ በህይወትሽ ኮንሰንሻቸው ካደረሻቸው ነገሮች ሊሆን ይችላል። እንዲህ ባላረግ ምርጥ ነበር፣ ያን እድል ሁለተኛ ባገኝ እንዲህ ባደርገው ነበር ትክክልም ሆኖ ብለሽ ዛሬ በዛ መንገድ የምታዩ ነገር ካለሽ ከሁለቱም ሊሆን ይችላል። ሁለተኛ የያይዘሽ እንድትመልሽ ዛሬ አዲስ ስራ የምትጀምሪ ቢሆን ቅድም ሁለቱን ስሜት አንድ ቦታ አምጥተሽ ነግረሽናል። ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ የምትጀምሪ ቢሆን ጋዜጠኛ ነበር መልሰሽ የምትሆኚው? ከየትኛውም መጀመር ትችያለሽ።
አሉላ ሲፈጥረኝ የጸጸት ሰው አይደለሁም። ሁል ጊዜ እግዚአብሔር ለሚያረግልኝ በጎ ነገር፣ ድንቅ ነገር እኔ እድለኛ ነኝ ብዬ ነው ሁል ጊዜ የማስበው። ስለዚህ ይሄን ባረግ ኖሮ ያን ባረግ ኖሮ የሚል አይገርምህም? አንተ አሁን ሁሉ ስትጠይቀኝ ምንም የሚመጣልኝ የለም።
በህይወትም በስራ
ምክንያቱም አትሳሳት፣ በህይወቴ 100% ደስተኛ ነኝ ለማለት አይደለም። ማንም ደስተኛ ሊሆን አይችልም። ነገር ግን እኔ ምንድነው እግዚአብሔር የሰጠኝ ራሴን ለይቼ አይደለም የማየው፣ ራሴን ከብዙ ሰዎች ነው የማየው። እንደውም ከጓደኞቼ ጋር አቀልዳለሁ። እኔ እኮ የተወለድኩት አንዲት ጥግ የኢትዮጵያ ትንሽ መንደር
ለአድማጮች ንገሪ፣ እሷን ሁሌን ሰማታለች።
ያዩት ትባላለች። በጣም ቆንጆ ናት እንደ ሸለቆ። አሁን እኮ ሌላ ነገር ሆኗል። በጣም እንደ ተቀረው ኢትዮጵያ ከተሞች ነው ሰው ብዛት አለ። እኛ በምናድግበት ጊዜ ግን የምታየው ያኔ ልጅም ስለሆንክ ውበቱን አታይም። ገባ? እኔ እኮ የመጣሁት እንዲህ በተራራ ነው የተከበበችው ሸለቆ ውስጥ ነገር ናት። በጣም ቆንጆ ለማገር ነው ኢሉባቦር ውስጥ ነው። እዛ ነው የተወለድኩት። እዛ ስወለድ ነው እግዚአብሔር በትምህርት ለሚያምን አባት እንድወለድ አደረገኝ። አባትና እናት እና እንደዛ ነው ህይወቴን የማየው። እኔ እድለኛ ነኝ ብዬ ነው ሁል ጊዜ የማየው። ነገሩን ለማሳጠር ግን እንደገና በወለድም ጋዜጠኛ ነው የምሆነው። ያን ያህል ነው የምወደው።
ይሄ ትልቅ ይመስለኛል።
ክቡር ነው፣ በጣም ክቡር። በትክክል ከያዝክ እንደው ለምን ታካብዳለች ሊሉኝ ይችላሉ ወጣት ጋዜጠኞችን። ነገር ግን አእምሯቸውን እንዲፈትሹ ጠይቃቸዋለሁ።
ስራ ብቻ አይደለም።
አዎ፣ ያው ዩቱብ ላይ እንትን ጭኖ ገንዘብ ማግኛ ብቻ ወሬ ማራገቢያና አንዳንድ ጊዜ ህዝብን የሚያጋጭ ምናምን መሆን የለበትም። እንግዲህ አየህ ደግሞ አፌን የሚይዘን በወረቀት ላይ እንዲህ አስተማረንና እንድናምንበት ያደረገን አገር አሜሪካ ሀገር አሁን እየተንሸራተተ ነው የጋዜጠኝነት ነገር። እዚህም ሀገር ምሁራኑ እሪ እያሉ ነው። ስለዚህ እንደ ጋዜጠኝነት ክቡር ስራ የለም። በእውነት ለህዝብ በተለይ መረጃዎች ለህዝብ በነጻ በማይደርሱበት ሀገር፣ መረጃ በሚከለከልበት መብት በሌለበት ሀገር ከሩቅ ሆነህ መረጃ ለሌለው ህዝብ መረጃ ማድረስ እንዴት ትልቅ እድል መሰለ። ትልቅ እድል። እናም ደግሞ ለማነሳሳት ምን ለማለት ምናምን ሳይሆን እውነቱን የሚናገር መረጃ። ስለዚህ እንደገናም እድሉ ቢኖረኝ ጋዜጠኛ ነው የምሆነው።
በዚህ ባበቃ ደስ ይለኝ ነበረ። ቃለ ምልልሳችንን በጀመርሽበት አሁን መጨረሻው ዛሬም ብጀምር እሱን ነው የምጀምረው። ግን ይሄን ይመስላል። ይሄን ሁሉ ኃላፊነት መውሰድ ይጠይቃል ብለሻል። ሰዓታችን እያለቀ ነው። በጥርፊያ ሁለት ጥያቄዎች ልጠይቅሽ። አንዱ እንደው ከህይወት ልምድ ቢጋራ በእናንተ ህይወት አንቺና ጓደኞችሽን ይመለከታል። ብዙ ጊዜ እንደው ከጨዋታ መሀል አነሳብሻለሁ ያን ነገር በተረዳው ጊዜ ሁሉ ቡድን 17 የሚባል ቡድን አላችሁ። ልጆቻችሁን በጋራ ያሳደጋችሁ በውጭ ሀገር ሲኖር እንዴት የግድ ዝምድና የሌላቸው ሰዎች ልጆቻቸውን ማሳደግ ህይወት ማበልጸግ እንደሚችሉ ምሳሌ ሆናችሁ ይመስለኛል። በተወሰነ ቅርበት በጣም ብዙ ቅርበት እንዳለው ሰው ላስብ አልችልም። እናንተን ለእናንተ ባለኝ ቅርበት ባየሁት በጣም የሚመስጠኝ ዛሬ አንዳንድ ወጣቶች ጋር ማየው ትብብር ልጆችን አብሮ ለማሳደግ ለመረዳዳት ህይወቱ የሚጠይቀውን ያደረጉበት አለ። በተወሰነ ብታካፍ ይነሱ።
ልክ ነው። ለዚህም ጓደኞቼን ነው እኔ የማመሰግነው። አላማው ምንድን ነው? እነኚህ እንግዲህ ወጣት ወላጆች ነበርንና ያኔ በ1980ዎቹ ጅምር ላይ እንደዚህ ብዙዎቻችን ወጣቶች ነን 30 ውስጥ ምናምንና አንድ ሁለት እንደዚህ ልጆች ወልደናል። እንዲህ ስናየው ልጆቹ አንዳንዶቹ አያቶቻቸው ይመጣሉ ይሄዳሉ አክስት ምናምን አላቸው። ነገር ግን ሌላ ነገር የላቸው። ምን አሰብን እኛ ልክ አፍ ከፈቱ በኋላ ትምህርት ቤት ጀመርን። አማርኛ የሚማሩበት ታሪክ የሚማሩበት ባህል የሚማሩበት እስክስታ በል የትግርኛ በል የኦሮምኛ በል የጉራግኛ በል እንደዚህ ሰዎችን እያመጣን እንትን ይላሉ አብሮ ይገናኛሉ አማርኛ ይማራሉ። በዛ ተጀመረ። ከዛ በኋላ ልጆቹ ሁለተኛ ደረጃ ሄዱ አደጉ ኮሌጅ ሄዱ ተለዩን ቤት ወጡ። እና ምን እናደርግ ተባለ። በእነሱ ምክንያት ሁሉ ጊዜ እንገናኛለን ልደታቸውን አብረን እናከብራለን። ልጆቹም ጓደኛሞች ናቸው እኛም ጓደኝነታችን እየጠበቀ ሄደ። አሁን ምን አረግን ክለብ መሰረትን የጓደኞች ክለብ ማለት ነው። ያ ክለብ ምን ያረጋል አሁን አብሮ ይዞራል። አንዳንድ ቦታ አብረን እንሄዳለን ጉዞ እናረጋለን የተለያዩ ቦታዎችን እንጎበኛለን ከአሜሪካ ውጭም አሜሪካ ውስጥም። ከዛ ደግሞ ለተወሰነ ጊዜ ካምፕ እናረግ ነበር ልጆቹንም ይዘን አንድ ረዘም ያለ ሳምንት መጨረሻ ላይ ከአርብ ጀምረን እስከ ሰኞ ወይንም ከሐሙስ ጀምረን እስከ ሰኞ እዛው እየቀቀልን እዛው እየበላን እዛው እየጠጣን በእግራችን ጫካ ውስጥ እየተጓዘን ልጆቻችን እንደዚህ በቃ እና የህይወት ጓደኛሞች ሆነን ቀረን። አሁንም ደግሞ በለቅሶም በሐዘንም በደስታም ሲዳሩም አብረን እንድራለን ለቅሶ ሲኖርም አብረን እንደራረሳለን እና ትልቅ ጓደኝነትና ድጋፍ መስረተን አለን ለሃለሁ።
ትልቅ ምሳሌ ይመስለኛል። አልባት ራስን ችሎ አንድ ቀን አሁን ጊዜ በደም ይኖርሻል አንቺ ለዚህም በጥረት ያወጡ ወዳጆችን ጠምሮ ምናልባት እንመለከታ።
አዎ አሁን እንግዲህ ጥረተኞች እኔ ብቻ ነበር የቀረሁት።
ተላክለሻል። የሚቀጥለው ምዕራፍ ምን ይመስላል ራስን ይቻለ ገጽ ነው ሳስላለቀ ሳው
ሌላው ጋዜጠኝነት የሚያቁነጠነጥ
ብዙ ጥያቄዎችም ቀር ያሉ ትዝታ ብዙ ባወራዎች ደስ ባለኝ።
የተመደበልኝ ሰዓት ግን በማለቁ
ምናልባት የህይወት መንገድ የጊዜ አጋጣሚ መልሶ ያመጣን እና ያገናኘን ጨዋታችን እንቀጥላለን። አድማጭ ተመልካቾች በመጨረሻ ቀንሽ እንዲሰሙ ላሰብኳቸው አንዳንድ ጥያቄዎች መልስ ያገኙና ከራሳቸው ጋር የሚያዛምዱትንም ትዝታ ማነች ማነበረች በየት መንገድ ሄደችን ያዩ ይመስለኛል። በተደባለቀ ስሜት ብለሽናል ቀድም። እኔም በተደባለቀ ስሜት ነው ይህንም ፕሮግራም እንዘጋው። ጡረታ መውጣት ላንቺ ከሩጫው ከውጥረቱ የሚገባሽ ነው። ከዚህ ሁሉ ጊዜ አገልግሎ በኋላ እንኳን ደስ ያለሽ መልካም እድል።
እኔም ባሉላ እድሉን ሰጥተህ እንደገና ከአድማጮች ጋር እንድገናኝ ለማያቆኝም ራሴ እንዳስተዋውቅ ለረሱኝም ራሴ እንዳስታውስ እድል ስለሰጠኝ ከአንተም ጋር እዚህ ቁጭ ብለን ስለተጫወትን በጣም ነው ደስ የሚለኝ። በጣም ነው ማመሰግንህ። ለረጅም ዓመታት አብረን ሰርተናል። ማደንቅህ ጋዜጠኛ ነህ እና ለአንተም መልካም እድል። በጣም ነው ማመሰግነው።
አድማጮች አሁን ደግሞ የትዝታን ጥረታ መውጣት ተከትሎ ከደረሱን አስተያየቶቻችሁ አንዱን እናሰማችሁ። የቪዲዮ ቃለ ምልልሱ ባለፈው አርብ እንደወጣ ተመልክተው አስተያየታቸውን ያደረሱን ሌላው የረጅም ጊዜ አድማጫችን የኒውዮርኩ ተድላ አስፋው መልእክት ነው። የትዝታን 37 ዓመታት የዘለቀ የጋዜጠኝነት ሙያ ህይወት እርሳቸው ከሀገራቸው ውጪ ከኖሩበት ጊዜ ጋር በቁጥር መመሳሰሉን ገልጠው ትዝታ በሙያዋ ስላበረከተችው አስተዋጽኦም ይህን ብለዋል። ትዝታ በላቸው ዘወትር በሚሰማው ድምጿም ሆነ ወደ ኢትዮጵያ በስራ ምክንያት ባደረገቻቸው ጉዞዎች የኢትዮጵያን እረፍት ያጣ ህይወት ስትዘግብ ኖራ አሁን ለራሷ እረፍት ለመውሰድ ወይም ወደ ሌላ አዲስ የህይወት ምዕራፍ መሸጋገሪያ ያደረገችውን ውይይት ተከታተልኩ። የመጀመሪያውን ክፍል ቀጣዩን ክፍል በመጠባበቅ ያሉን አቶ ተድላ አያይዘውም ቀድሞ የአሜሪካ ድምፅን በራዲዮ አሁን ደግሞ በማህበራዊ መገናኛ የሚከታተል አልፎ አልፎም ሐሳቤን በቀጥታ በጽሑፍ የምልክ ኢትዮጵያዊ ነኝ ይሉናል። ትዝታ በላቸው ልምዷን በመጽሐፍ መልክ እንደምታካፍለን በማሰብ በአጋጣሚም ሆነ በተዘጋጀ መርሃ ግብር ብትገኝ ልምዷ ለወጣ ጋዜጠኞች እንደ ክትባት ሊጠቅም ይችላል። በአክብሮት ተድላ አስፋው ከኒውዮርክ ሲሉ አድማጫችን አስተያየታቸውን ቋጭተዋል። አቶ ተድላንም እናመሰግናለን። የረዥም ጊዜ ስራ ባልደረቦቿን ጨምሮ የሙያ ሀጋሮቿ አስተያየቶች በተሰሙበት ወቅት ሳትቀርብ የቀረች አንዲት አስተያየት እናሰማችሁ። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ ነው አስተያየቱ።
ትዝታ በላቸው ከልጅነት ጀምሮ እየሰማ ነው ያደግን ስም ነው። መታደል ሆኖ ከሰው ጋር ለመስራት እድሉን አግኝቻለሁ። አሁን ደግሞ የተቀረውን ህይወትሽ መልካም ሁሉ እመኝልሻለሁ። ከአንቺ ጋር በመስራቴ በጣም ደስተኛ ነኝ።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ባለፈው የራዲዮ መጽሔት በእለቱ የታሰበውን የዓለም የሰራተኞች ቀን ሜዴን አስታኮ ከቀድሞ የኢትዮጵያ ሰራተኞች ማህበር ፕሬዚዳንት አቶ ዳዊ ኢብራሂም ጋር የጀመረውን አጠር ያለ ቃለ ምልልስ ነው ይዞ የተመለሰው።
ራሱ ሜዴይ ወይም ሜ አንድ ይሄ ሁሉ እንቅስቃሴ የተካሄደበት አሜሪካ እስከዛሬም ድረስ ሜይዴይ አይከበርም።
ለምን አሜሪካ ለምን ሜይዴይን አታከብርም ብለን ነበር ጥያቄውን ለቀድሞው የኢትዮጵያ ሰራተኞች ማህበር ፕሬዚደንት ለአቶ ዳዊ ኢብራሂም አቅርበን የዛሬ 15 ቀን ፕሮግራማችንን ያበቃ ነው። ዛሬም ሜይዴይ ወቅታዊ ነው። አቶ ዳዊ
መንዴ ብለው ነው አሁን የሚያከብሩት አሜሪካኖቹ። ለምንድን ነው በመስከረም ያደረጉት? አንደኛ የኮሚኒዝም መስፋፋትን ለመግታት አክራሪነትን ለመቃወም ምናምን ብለው የተለያዩ ፕሬዚደንቶች ያንን ቀድና ያንን ድርጊት ለማስፈጸም የዚህ አይነት እርምጃ ወስደው ነው። እንግዲህ በአጭሩ ሜይዴይ ሰራተኞች ከዛ በፊት ረዥም የስራ ሰዓት ይሰሩ ነበር እስከ 16 ሰዓት። ጉዳቶች፣ ሞቶች በየኢንዱስትሪዎቹ የተስፋፉበት ጊዜ ነበር። ከዚህ የተነሳ የተከስኩላቸው የአሜሪካ ሰራተኛ ማህበር ማዕከል በአንድ ቀን 8 የስራ ሰዓት ብቻ ነው መስራት ያለበት የሚለውን ያወጀበት። ከዛ በፊትም ከዛ በኋላም የዓለም ሰራተኞች አምራች ኃይሎች ይሄንን ለመዘከር ይሄ ቀን ዓለም አቀፍ የሰራተኛ ቀን ተብሎ እንዲሰየም ተደረገ። በዚህ ነው ሜይዴ።
እኛ ሀገር እንምጣና የእኛስን ወደኛ እንዴት ነው እንደው ባጭሩ በኢትዮጵያ ይህን የሰራተኞች ቀን ማክበር መቼና እንዴት በማንነት እንደተጀመረ
ከዛ ጋር ትይዩ የሆነ ከሄይ ማርኬት አሜሪካ እንቅስቃሴው ከተጀመረበት ጋር በትይዩ የእኛን ስናይ የእኛ እናከብር ለ47ኛ ነው። አሁን መከበር የጀመረው በደርግ ጊዜ ነው። 67 ነው መከበር የጀመረው። ማለት በእድሜ ሁላችንም ገፋ ያለ እድሜ ያለን ስለነበር የኛ ሜይዴይ 1967 ሲከበርና በቺካጎ ሄይ ማርኬት 1886 ሲከበር ፓራላል የሆኑ ነገሮች አሉ። ያም አንድ በ1967 በዚህ በመስቀል አደባባይ ደም ፈሷል። ደም የፈሰሰው ራሱ በሰራተኛው ስህተት አይደለም። አሁን ላይ ሆኜ ሳየው ኢህአፓ እና መኢሶን ተፋጠው የነበሩበት ሁኔታ ስለነበረ ያኛውም የአራደር ፓርቲ ነኝ ይላል፣ እነዚህም ደግሞ የና ስለወዛደር እንወክላለን ስለሚሉ በሁለቱ መካከል የሚደረገው ፍጥጫ ኢህአፓ ሰራተኞችን የተወሰኑ በዚያን ጊዜ ታስታውሱ እንደሆነ ኢሰአማ የሚባል የኢትዮጵያ ሰራተኞች አንድነት ማህበር የሚባል ነበረ። ይሄ ማህበር ነፃ ማህበር ነበር። በእርግጥ ብዙ መስዋዕትነት ሲከፍል የቆየ ማህበር ነው። ማህበሩን ለሁለት ከፍለው ኢህአፓ ኢለአማ የሚባል የኢትዮጵያ ለአብዮታዊ አብዮታዊ ማህበር የሚባል ተቋቁምና በሌላ በኩል ይሄው ግሩፕ በተደራጀ በታጠቀ ኃይል በስኳድ ድጋፍ ይደረግላቸዋል የሚባል ልብ በሉ፣ እስከ አፍንጫው የታጠቀ ወታደራዊ መንግስት ፊት ይሄንን በዛን ጊዜ በነበረው የፖለቲካ ውጥረት በየዚህ ዙሪያ ባሉ ፎቆች ላይ መትረየሶች ተጠምደው ነበር እና 1967 ሲከበር እጅግ አሳዛኝ የሆነ አሰቃቂ የሆነ ንጹሐን ሸካራ የምርት እጆች የረገፉበት አደባባይ ነበረ። ይህ አደባባይ
ውይይታችን ሰፋ ያለ ነው። የዛሬ 15 ቀን እንገናኝ።
ንጉሴና እንግዳውን እናመሰግናለን። አድማጮች፣ ሰዓት ከበቃን አዲስ መጽሐፍ ልናስተዋውቃችሁ ማስበን ነበር። ሰዓታችን ግን በማለቁ ወደ ተከታዩ ፕሮግራም አሸጋግረነዋል። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን
Oh, 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 oh
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ